ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞ ህዳር 11 2016 ዓመተ ምህረት ዝግጅታችን ጀመረ። በኦሮሚያ ክልል ተባብሷል በተባለው ግጭት ምክንያት ሰብል ለመሰብሰብ የተቸገሩ አርሶ አደሮች በተፈላሚ አካላት ላይ ምሬታቸውን አሰምተዋል።
ከቤታችን ስንወጣ በከተማው የጉልበት ስራ ሲሰሩ የምናውቃቸው ሁለት ወጣቶችና አንድ ጫማ የማጽዳት ስራ የሚሰራ ወጣት ተገድሏል። የመከላከያ አባሎች ግን የተገደሉት የሸኔ ሰላዮች ናቸው አሉን። አሁን ያለንበት ሁኔታ በጣም አስጊ ነው።
የአሜሪካ ድምጽ ካነጋገራቸው ነዋሪዎች መካከል የተወሰኑትን ሐሳብ ነው ቀንጭበን ያስደመጥናችሁ። ሙሉ ዘገባው በምሽቱ ተካቷል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችን በምሽቱ ተካተዋል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። የዛሬ ቅንብሩን የሚከውንልን ከስቱዲዮ ንጉሱ ታምሬ ነው። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። አስቀድመን ግን አጫጭር የዓለም ዜናዎችን እናጋራችኋለን። አሉላ ከበደ ይጠብቃችኋል።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። የኢትዮጵያ መንግስት ከኦሮሞ ነጻነት ሰራዊት ጋር ያካሄደው ድርድር ያለ ስምምነት መጠናቀቁን አስታወቀ። እስራኤልና ሐማስ በታጋቾች ጉዳይ ከስምምነት ለመድረስ መቃረባቸውን ተናገሩ። የእስራኤል የደቡብ አፍሪካ አምባሳደሯን ጠራች። የሚሉት ይገኙበታል። አሁን ወደ ዝርዝሩ። የኢትዮጵያ መንግስት ከኦሮሞ ነጻነት ሰራዊት ጋር ያካሄደው ድርድር ያለ ስምምነት መጠናቀቁን አስታወቀ። የኢትዮጵያ ፌዴራል መንግስት ኦነግ ሸኔ እያለ ከሚጠራው የኦሮሞ ነጻነት ሰራዊት ጋር በታንዛኒያ ዳሬ ሰላም በሁለት ዙሪያ ያካሄደው ድርድር ያለ ስምምነት መጠናቀቁን የኢትዮጵያ ጠቅላይ ሚኒስትር ብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን አስታውቀዋል። አምባሳደር ሬድዋን በኤክስ ወይም በቀድሞ አጠራሩ ትዊተር አማካኝነት ባስተላለፉት በዚህ መልእክት የኢትዮጵያ መንግስት ከኦሮሞ ነጻነት ሰራዊት ጋር ድርድር ያካሄደው በኦሮሚያ ክልል አንዳንድ አካባቢዎች በሚካሄዱ ግጭቶች ምክንያት እየደረሰ ያለውን ሰብአዊ ስቃይ ለማስቆም በማሰብ እንደሆነ ገልጠዋል። በሁለተኛ ዙር የተካሄደ የአሁኑ ድርድር ዋና ዓላማው ጥይቶችን ዝም ለማሰኘትና እየደረሰ ያለውን አሰቃቂ ጉዳትና ውድመት ለማስቆም እንደነበር ያመለከቱት አምባሳደር ሬድዋን ለድርድሩ አለመሳካት የኦሮሞ ነጻነት ሰራዊትን ተጠያቂ አድርገዋል። በሌላኛው ወገን ግትርነት ምክንያት ንግግሩ ያለ ስምምነት ተጠናቋል ያሉት አምባሳደር ሬድዋን የታጣቂ ቡድን እንቅፋት ከሆነ አካሄድና ከእውነት የራቁ ፍላጎቶች ሲሉ በዝርዝር ያልገለጿቸው ምክንያቶች ለድርድሩ አለመሳካት ዋና መሆናቸውን ጠቁመዋል። በዚህ ድርድር እየተሳተፈ እንደነበር ከዚህ ቀደም ከገለጸው የኦሮሞ ነጻነት ሰራዊት በኩል እስካሁን የተሰጠ መግለጫ የለም። በበኩላችን ቨርጂኒያ ከሚገኙት የታጣቂው ቡድን ቃል አቀባይ ምላሽ ለማግኘት ያደረግነው ሙከራም ለጊዜው አልተሳካም። አምባሳደር ሬድዋን በመልእክታቸው የኢትዮጵያ መንግስት ንግግሮቹን ያካሄደው የኢትዮጵያ ሉዓላዊነት፣ ግዛት የማስጠበቅ መብትና የኢትዮጵያ ፌዴራላዊ ዲሞክራቲክ ሪፐብሊክ አንድነትን መሰረት ባደረገ ማዕቀፍ ውስጥና ህገ መንግስታዊ ደንቦችን ባከበረ መልኩ መሆኑን የገለጹ ሲሆን መንግስት ከነኚህ መርሆች ማዕቀፍ ውጪ በተቻለው መጠን ከሁኔታዎች ጋር ለመስማማትና ለመተባበርም ሞክረዋል ብለዋል። በተጨባጭ ጉዳዮችና በአካሄድ ስነ ስርዓቶች ዙሪያ በጋራ የሚስማሙ መፍትሄዎችን ለማግኘትና ለሰላም ሲባል ስምምነት ላይ ለመድረስም መንግስታቸው ጥረት ማድረጉን ጠቅሰዋል። ወደ ዓለም አቀፍ ዘገባዎች እንሻገር። እስራኤልና ሐማስ በታጋቾች ጉዳይ ከስምምነት ለመድረስ መቃረባቸውን ተናግረዋል። ጋዛ ውስጥ በታጣቂዎች ጉዳይ ተይዘው የሚገኙት ታጋቾች ለማስለቀቅ በተያዘው ድርድር ከስምምነት መድረስ መቃረባቸውን እስራኤልና ሐማስ በዛሬው ዕለት አስታውቀዋል። የስምምነቱን ዝርዝር ግን ለጊዜው ይፋ አላደረጉም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለተጠባባቂ ኃይላቸው ሲናገሩ በሰጡት አስተያየት እምርታ እየታየ ነው፣ በዚህ ሰዓት ግን ብዙ መናገር ጠቃሚ አይመስለኝም፣ ሆኖም በቅርቡ መልካም ዜና እንደሚሰማ ተስፋ አደርጋለሁ ነበር ያሉት። የፍልስጤም እስረኞች ጉዳይ መስሪያ ቤት ኃላፊ ፈቃዱ ፋሬስን በበኩላቸው የእስረኞች ልውውጡ ስምምነት በእስራኤል የተያዙ 350 ሕፃናትና 82 ፍልስጤማውያን ሴቶችን መለቀቅ ያካትታል ብለዋል። ባለፈው መስከረም 26 የሐማስ ታጣቂዎች በእስራኤል ባደረሱት ድንገተኛ ጥቃት ወቅት ከተያዙት 240 ሰዎች መካከል 50 ሴቶችና ሕፃናት ሊለቀቁ እንደሚችሉ ዩናይትድ ስቴትስ መገናኛ ብዙሃን ዘገባዎች ለቀናት ሲጠቁሙ ቆይተዋል። በተጨማሪም ለአምስት ቀናት የሚቆይ ለጊዜው ግጭቱን የማቆም ፋታ ተግባራዊ ሊሆን እንደሚችል ነገር ግን አንዳንድ የዓለም መሪዎች የተጠየቁትን የመሰለ ሙሉ የተኩስ አቁም ስምምነት እንደማይሆን ተነግሯል። የእስራኤሉ ሃሬትስ ጋዜጣ በድርድሩ የተሳተፉ ምንጮችን ጠቅሶ እንደዘገበው ታጋቾችን ለማስለቀቅ በተካሄደው ድርድር በአደራዳሪነት ያገለገለችው ኳታር የስምምነቱን ይዘት የሚመለከቱ ዝርዝሮች ይፋ እንደምታደርግ አመልክቷል። የኳታር የውጭ ጉዳይ ሚኒስትር በበኩሉ ድርድሩ ወሳኝና የመጨረሻ ካለው ደረጃ መድረሱን አመልክቷል። እስራኤል ለመስከረም ወሩ የሐማስ ጥቃት ምላሽ በጋዛ የጀመረችውን ዘመቻ ብትቀጥልም የሐማሱ ዋና አዛዥ እስማኤል ሐኒየህ ግን በታጋቾች ጉዳይ ከእስራኤል ጋር የተያዘው ድርድር ከአንዳች ስምምነት ለመድረስ ተቃርቧል ማለታቸውም ተዘግቧል። እስራኤል የደቡብ አፍሪካ አምባሳደሯን ጠራች። የደቡብ አፍሪካ ፓርላማ ፕሪቶሪያ በሚገኘው የእስራኤል ኤምባሲ ጣፍንታ ላይ ለመወሰን ድምጽ ከመስጠቱ አስቀድማ እስራኤል ትላንት ከዚያ የሚገኘው አምባሳደሯን ለምክክር በሚል ወደ ኢየሩሳሌም ጠርታለች። የሁለቱ አገሮች ዲፕሎማሲያዊ ግንኙነቶች በሺዎች የሚቆጠሩ ሰዎች በተገደሉበት የእስራኤል ጋዛ ጦርነት የተነሳ ከቅርብ ጊዜ ወዲህ ውጥረት ውስጥ መግባቱም ይታወሳል። የደቡብ አፍሪካ ፓርላማ በጋዛው ጦርነት የተኩስ አቁም ስምምነት ተግባራዊ እስኪደረግ ድረስ የእስራኤል ኤምባሲ እንዲዘጋና ፕሪቶሪያ ከእስራኤል ጋር ያላትን ግንኙነት ለማቋረጥ ውሳኔ ለማሳለፍ ነው የዛሬውን ስነ ስርዓት የጠራው። በተያያዘ ደቡብ አፍሪካ የዘር ማጥፋት ወንጀል በሚል የጠራችውና እስራኤል በጋዛው ጦርነት የፈጸመችውን ድርጊት እንዲመረምር ለዓለም አቀፉ የወንጀል ችሎት ማቅረቧን ባለፈው ሳምንት አስታውቃለች። በሌላ ተያያዥ ዜና ደቡብ አፍሪካ በእስራኤልና ሐማስ ጦርነት ጉባኤ ጠርታለች። ደቡብ አፍሪካ በዛሬው ዕለት በእስራኤልና በሐማስ ጦርነት ጉዳይ ብራዚል፣ ሩሲያ፣ ህንድ፣ ቻይናና እንዲሁም ራሷ ደቡብ አፍሪካ የሚገኙበት ብሪክስ የተሰኘው ቡድን አባል አገራት በርቀት በኢንተርኔት አማካኝነት በተካሄደ ጉባኤ አስተናግዳለች። ቡድኑ በጋዛና በመካከለኛው ምስራቅ ላይ ያተኮረ ልዩ ስብሰባ በደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ አስተናጋጅነት ከስድስት ሳምንታት በላይ ለዘለቀው የግጭት የጋራ ምላሽ ለመስጠት ተስፋ ያደረገ መሆኑም ተነግሯል። የተባበሩት መንግስታት ድርጅት ዋና ጻፊ አንቶኒዮ ጉቴሬሽም በጉባኤው መሳተፋቸው ተመልክቷል። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተኑ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። ሁለት ጋዜጠኞችና አራት የፍልስጤም ታጣቂዎች ሊባኖስ ውስጥ በእስራኤል የአየር ድብደባ ተገደሉ። እስራኤል በደቡባዊ ሊባኖስ ያደረገችው የአየር ድብደባ ሁለት ጋዜጠኞችን መግደሉን ዋና ቢሮውን በቤሩት ያደረገው የመላው አረብ ቴሌቪዥን ጣቢያ አስታወቀ። አልማዲያን የተባለው ይህ ቴሌቪዥን ጣቢያ ጨምሮ እንዳመለከተው ፋራህ ኡማር የተባለ ዘጋቢውና ራቢህ ማማር የተባለ የካሜራ ባለሙያው ዛሬ ማክሰኞ ሊባኖስ ከእስራኤል ጋር ከሚያዋስነው አካባቢ ያለውን ወታደራዊ እንቅስቃሴ ሲዘግቡ ነው የተገደሉት። የቴሌቪዥን ጣቢያው ከሊባኖሱ ታጣቂ ኃይል ሂዝቦላ ጋር ፖለቲካዊ አጋርነት ያለው ሲሆን ሂዝቦላ በአጻፋው በሰሜናዊ እስራኤል የሚሳኤል ጥቃት መፈጸሙን አመልክቷል። በሌላ ዜና እስራኤል ያደረገችው በሊባኖስ ያደረገችው ሌላ የአየር ድብደባ አራት የሐማስ አባላት መግደላቸውን አንድ የፍልስጤም ባለስልጣናትና አንድ የሊባኖስ የጸጥታ ባለስልጣን በተመሳሳይ ይፋ አድርገዋል። ከእስራኤል ጋር በመዋጋት ላይ የሚገኘው ሐማስ በርካታ ሚሊሻዎቹ ሊባኖስ ውስጥ መኖራቸውም የሚታወቅ ነው። ሰላምና ልማት አይነጣጠሉም አሉ የተባበሩት መንግስታት ድርጅት ዋና ጸሐፊ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በትላንትናው ዕለት ለመንግስታቱ ድርጅት የጸጥታው ምክር ቤት ሲናገሩ ግጭትን መከላከል ካለመቻል የበለጠ አሳዛኝ ነገር የለም፣ በመሆኑም በልማቱ ጎራ የተገኙ ፍሬዎች አብዛኛውን ጊዜ ጦርነት ከሚያወድማቸው የመጀመሪያዎቹ እሴቶች መካከል ናቸው ብለዋል። በዓለም ዙሪያ የሰላምና የግጭት ገጽታዎች ሊታዩ እንደሚችሉ የገለጹት ጉቴሬሽ አያይዘውም አንድ ሀገር ወደ ግጭት በተቃረበ መጠን ከዘላቂና ሁሉን አቀፍ ከሆነ ልማት ይርቃል ሲሉ አመላክተዋል። በሰው ሀብት ልማት በዝቅተኛ ደረጃ ላይ ከሚገኙት 10 አገሮች 9ኙ ባለፉት 10 ዓመታት ውስጥ ለግጭትና ብጥብጦች ተጋልጠዋል ያሉት የመንግስታቱ ድርጅት ዋና ጸሐፊ ያልተመጣጠነ የሀብት ድልድል እንዲሁም የድሎች ጦትና ጥሩ ስራ ያለማግኘት ነጻነት ማጣት ብስጭት ሊቀሰቅሱ ያመጽና አለመረጋጋት ገጽታዎችን ሊያሰፉ ይችላሉ ብለዋል። ተቋማት ደካማ መሆንና ሙስናን በአንጻሩ የግጭቶችን ስጋት ይጨምራሉ፣ ሰላምና ቀጣይነት ያለው ሁሉን አቀፍ የሆነ ልማትም እጅ ለእጅ ተያይዘው መሄድ አለባቸው ሲሉ አስረግጠዋል። በጸጥታው ምክር ቤት ንግግር ካሰሙ ተናጋሪዎች አንዱ የሆኑት የተባበሩት መንግስታት ድርጅት የዘላቂ ልማት መፍትሄ አፈላላጊ ተቋም ፕሬዚዳንት ጄፍሪ ሳክ በበኩላቸው ትልልቅ ጦርነቶች በአብዛኛው በገንዘብም ይሁን ከጦር መሳሪያ በውጭ ኃይሎች መደገፋቸው የግድ መሆኑን ጠቅሰው የጸጥታው ምክር ቤት ይህንን የውጭ ገንዘብ ምንጭና የትጥቅ አቅርቦት በማገድ እነኚህን አስከፊ ጦርነቶች ማስቆም ይችላል። ይህ ደግሞ በሀያላን አገሮች መካከል ስምምነት መፈጠርን ይጠይቃል ብለዋል። በአሁኑ ወቅት እየተካሄዱ ያሉ 4 ዋና ዋና ግጭቶችን በዋቢነት ያነሱት ሳክ ከነኚህ ጦርነቶች በፍጥነት ሊያቆሙ የሚችሉበት ሌላው ምክንያት ከግጭቶቹ ጀርባ ያሉት መሰረታዊ መንስኤዎች የፖለቲካና ኢኮኖሚያዊ መሆናቸው የሚፈቱትም በጦርነት ሳይሆን በዲፕሎማሲ በመሆኑ ነው ብለዋል። ስለሆነም የጸጥታው ምክር ቤት ለሰላምና ለዘላቂ ልማት አመቺ ሁኔታዎችን በመፍጠር ሊያሳካው ይችላል ሲሉ አስረድተዋል። ክሯትና ክፍራን አድማይ ተመልካቾቻችን ለሰዓቱ ያለም ዜናዎች ተመድበው ክፍለ ጊዜ እዚህ ላይ አበቃ። Welcome. The Voice of America.
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ አላችሁ። ዛሬ ምሽት በምስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን ኦባዮ ገበያው ናት። ዋና አዘጋጃችን ደግሞ ጽዮን ግርማ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ እየተሰሙ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ግን ወደ ለቱ አብይ ርዕሰ ጉዳይ እንሻገር። የኦሮሞ ነጻነት ሰራዊት ታጣቂዎች እንቅስቀሳቀሱባቸዋል በተባሉት የኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ያያ ጉልሌ ከተማ ከመንግስት የጸጥታ ኃይሎች ጋር በተደረገ የተኩስ ልውውጥ መሃል 3 ሰላማዊ ሰዎች እንደተገደሉ የአካባቢው ነዋሪዎች ተናግረዋል። ባለፈው ሳምንት ቅዳሜ ህዳር 8 ቀን 2016 ዓ.ም ከተማው ውስጥ በነበረው የተኩስ ልውውጥ ምክንያት በቤታቸው ተደብቀው እንደቆዩ ለአሜሪካ ድምጽ የገለጹት ነዋሪዎች ሲወጡ ግን 3 ሰዎች እንደተገደሉ ተናግረዋል። በዚህ የተኩስ ልውውጥ ሳቢያ የደረሰ ሰብላቸውን መሰብሰብ እንዳልቻሉም ነዋሪዎች አመልክተዋል። ጻይዳምጠው የዚህን ጉዳይ ዝርዝር ትነግረናለች።
በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ነዋሪ እንደሆኑ በስልክ የገለጹልን አቶ ተስፋ ይረና ባለፈው ሳምንት ቅዳሜ ህዳር 8 ቀን 2016 ዓ.ም በያያ ጉለሌ ጎደጀባና የዳለቲ ከተሞች ላይ በመንግስት የጸጥታ ኃይሎችና በአካባቢው በመንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች መካከል ከፍተኛ የተኩስ ልውውጥ እንደተካሄደ ለአሜሪካ ድምጽ ተናግረዋል። ወደ ደገም ከተማ ገብተው በነበሩ ታጣቂዎች ላይ የመንግስት የጸጥታ ኃይሎች ተኩስ እንደከፈቱና ታጣቂዎቹም እንዳፈገ ፈጉ የተናገሩት አቶ ተስፋዬ የተኩስ ድምጽ መቆሙን ሲሰሙ ከመኖሪያ ቤታቸው እንደወጡ ያስረዳሉ።
ከቤታችን ስንወጣ በከተማው የጉልበት ስራ ሲሰሩ የምናውቃቸው 2 ወጣቶችና አንድ ጫማ የማጽዳት ስራ የሚሰራ ወጣት ተገድሏል። የመከላከያ አባሎች ግን የተገደሉት የሸኔ ሰላዮች ናቸው አሉን። አሁን ያለንበት ሁኔታ በጣም አስጊ ነው። እዚህ አካባቢ ያለውን ችግር የክልሉ መንግስት የሚያውቀው አይመስለንም። የመንግስት የጸጥታ ኃይሎችም ሆኑ ታጣቂዎቹ የጦር መሳሪያ ይዘው ስለሚንቀሳቀሱ ሁለቱንም እንፈራቸዋለን።
በኢትዮጵያ ህዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀውና የኢትዮጵያ መንግስት ሸኔ ያለ የሚጠራው የኦሮሞ ነጻነት ሰራዊት ታጣቂ ቡድን ከኢትዮጵያ መንግስት የጸጥታ ኃይሎች ጋር በክልሉ ውስጥ ውጊያ ማድረግ ከጀመረ ከ5 ዓመት በላይ ተቆጥሯል። ታጣቂ ቡድኑ በተለያዩ ጊዜያት ቢያስተባብልም በክልሉ ሰላማዊ ሰዎች ላይ ጥቃት በማድረስ ከነዋሪዎችም ከዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችም ወቀሳ ሲቀርብበት ቆይቷል። ባለፈው ሳምንት ቅዳሜ በደገም ወረዳ በነበረው የተኩስ ልውውጥ የሰው ህይወት መጥፋቱን የደረሱ ሰብሎች መቃጠላቸውን እንዲሁም ያርሶ አደሮች ቤት መቃጠሉን ነዋሪዎች በስልክ ለአሜሪካ ድምጽ ገልጸዋል። የኦሮሚያ ክልል የመንግስት ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የመንግስት የጸጥታ ኃይሎች በንጹሃን ላይ ጥቃት እንደማይፈጽሙ ገልጸው አስተባብለዋል።
የጸጥታ ኃይሎች በንጹሃን ዜጎች ላይ እርምጃ አልወሰዱም። ንጹሃኑን ወስዶ ከገደለ በኋላ በመንግስት ማላከክ የሸኔ ተግባር ነው። ከዚህ በፊትም ተመሳሳይ ድርጊት ሲፈጽም ነበር። አሁንም ተመሳሳይ ድርጊት ነው እየፈጸመ ያለው።
አቶ ቀና ሰለሞን የሆሮ ጉድር ወለጋ ነዋሪ እንደሆኑ ጠቅሰው ሰሞኑን በዞኑ ሁሉም ወረዳዎች ማለት በሚቻል ሁኔታ የተጀመረው ጦርነት የደረሱ ሰብሎችን ለመሰብሰብ እንቅፋት እንደፈጠረባቸው ተናግረዋል።
ውጊያው የተካሄደ ስለሆነ ብርቱ የተዘራ ብርቱ እንኳን የበሰለ ብርቱ እንኳን ለመሰብሰብ በጣም አስቸጋሪና መንግስትም ሆነ ሌላው አካል ቆም ብሎ አስቦበት ለህዝባችን እፎይታ ነገር የሚሰጥ በሁሉም በቃ አቅጣጫ ውጊያ አለ። በፍጫ፣ በጉድሩ፣ በአባይ ጨንፋት፣ በጅማራረና ጅማ ገነት በሚባል በኩል ወረዳዎች ሁሉም ሰላም ነው ተብሎ የሚወራ ካለ የሆሮ ጉድሩ ዞን ከተማ ብቻ ናት እንጂ ሌላው ሰላም የለም።
በተመሳሳይ በቡኖ በደሌና በምዕራብ ሸዋ ዞኖች ውስጥ የትጥቅ ግጭቱ መባባሱ በነዋሪዎች ላይ ስጋት እንደፈጠረ የየዞኑ ነዋሪዎች አመልክተዋል። ነዋሪዎች ባነሱት ቅሬታ ላይ የተጠየቁት የክልሉ ቃል አቀባይ አቶ ኃይሉ አሁንም ሸኔ ብሎ የጠቀሱትን ታጣቂ ኃይል ነው ተጠያቂ ያደረጉት።
ባለፈው ዓመት የክልሉ ህዝብ ምርት እንዳያመርት የመጣውንም ማዳበሪያ እየዘረፉ እንዳይደርሰው እንቅፋት ሲፈጥሩ ነበር። አሁን ደግሞ ህዝቡ በተለያዩ ዘዴዎች ማዳበሪያ አግኝቶ የዘራው ሰብል አዝመራው ሲደርስለት እንዳይሰበስብ እያደናቀፉ ናቸው። ይህ ኃይል በየአካባቢው አርሶ አደሮች ሰብላቸውን በወቅቱ እንዳይሰበስቡ በማዘግየት በዝናብ እንዲበላሽ እያደረገ ነው። በመሆኑም መንግስት የህግ የማስከበር ስራውን ቀጥሏል።
የክልሉ መንግስት ቃል አቀባይ ተጠያቂ ካደረጉት ከኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ኃይላቸው ንጹሃንን እንደማያጠቁና በመንግስት የሚቀርብባቸው ክስ እንደማይቀበሉ ቀደም ሲል ሲገልጹ እንደቆዩ ይታወቃል። ለአሜሪካ ድምጽ ሀይ ዳምጠው አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችን ነው። ቀደም ብላችሁ ሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ከተያዘው ዘገባ ወደ አማራ ክልል ይወስደናል። ከመሃል ሀገር ወደ አማራ ክልል በአውሮፕላን ተጭነው የሚላኩ መድኃኒቶችን ወደ ተለያዩ ዞኖችና ወረዳዎች ለማስተራጨት ወቅታዊው የጸጥታ ሁኔታ እንቅፋት እንደፈጠረባቸው የኢትዮጵያ መድኃኒት አቅራቢ አገልግሎት ድርጅት አመራሮች አስታወቁ። ለአንድ ዞር የአውሮፕላን ካርጎ ጭነት አገልግሎት እየወጣ ካለው ወጪ አንጻር የጸጥታው ሁኔታ ካልተሻሻለ በቀር በዚህ አሰራር ለመቀጠል አስቸጋሪ እንደሚሆን አቶ ታሪኩ አያይዘው አመልክተዋል። በአማራ ክልል የጸጥታ ችግር ከሚስተዋልባቸው ዞኖች መካከል በምዕራብ ጎጃም ዞን ደንበጫ ወረዳ የሚገኙ የግል መድኃኒት መደብር ባለቤትና የወረዳው ጤና ጽሕፈት ቤት ባለሙያ በአካባቢው የመድኃኒት እጥረት መኖሩን ለአሜሪካ ድምጽ ተናግረዋል። አስቴር ምስጋናው የዚህን ጉዳይ ዝርዝር ትነግረናለች።
በኢትዮጵያ የመድኃኒት አቅራቢ አገልግሎት ድርጅት የክምችትና ስርጭት ዘርፍ ምክትል ዳይሬክተር አቶ ታሪኩ በላቸው ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ከመሃል ሀገር በአውሮፕላን ተጭነው ወደ አማራ ክልል ዋና ዋና ከተሞች የደረሱ መድኃኒቶችን ወደ ተለያዩ ዞኖችና ወረዳዎች ማስተራጨት እንዳልተቻለ ገልጸዋል። ካለፈው ዓመት ሰኔ ወር ጀምሮ የተስፋፋው የጸጥታ ችግር ለስርጭቱ መስተጓጎል ምክንያት እንደሆነ የአቅራቢ ድርጅቱ ምክትል ዳይሬክተር አስረድተዋል።
የድርጅት መጋዘኖች ወደ ጤና ተቋማት በማድረስ ሂደት ውስጥ ያለው እንቅስቃሴ በጣም ችግር ባለባቸው አካባቢዎች እየተስተጓጎለ ነው ያለው። በዚህ ምክንያት ጤና ተቋማት በቂ ግብዓት እያገኙ እንዳልሆነም እየጠየቁን ይገኛሉ ማለት ነው። አውሮፕላኖቹ አዲስ አበባ ወደ ደሴ፣ ባህር ዳር፣ ጎንደር ለመድረስ ብቻ ነው። ከዛ በኋላ ያለው የግድ የየብስ ትራንስፖርት የተሽከርካሪ ገዛ ያስፈልጋል ወደ ጤና ተቋማት ለማድረስ የተሽከርካሪዎቻችን
በምዕራብ ጎጃም ዞን የደንበጫ ወረዳ ጤና ጽፈት ቤት ኃላፊ አቶ ደሳለኝ ዘላለም በወረዳው ከፍተኛ የመድኃኒት እጥረት ማጋጠሙን ገልጸው የጸጥታው ችግር ከመከሰቱ በፊት ሀገራዊ አቅራቢ ድርጅቱ በራሱ ተሽከርካሪ ያመጣ እንደነበርና ከችግሩ ወዲህ ግን አቅርቦቱን እንዳቆመ ተናግረዋል። መድኃኒቶቹ ከባህር ዳር ወደ ወረዳው በድንገተኛ መልክ እንዲወስዱ በድርጅቱ መታዘዙም ከጸጥታው ችግር አኳያ አግባብ እንዳልሆነ አቶ ደሳለኝ አክለው ተችተዋል።
ምንም አስቸጋሪ ነው ዘንድሮ ላይ በጣም ማህበረሰቡ እየተሰቃየ እያመረረ ነው ያለ። በቃ ሁሉም ህመሙን በቤቱ ነው የሆነ። ተቋም ላይ መጥቶም ያንታል አሁን ላይ ረክቶ የሚሄድ የለም። ለምን? መድኃኒት ስለሌለ። በነጻ የሚሰጡት እንኳን ለኤችአይቪ እና ለቲቪ እነዚህ ራሱ ነገ ላለመቋረጣቸው ዋስትና የለም። ክትባት አሁን ላይ ብንወስድ ክትባት እድሜ ራሱ ገደብ አለው። ያኛውን እድሜ ገደብ ካለፈ ህፃን መከተብ አይችልም። ዛሬ ካልተከተበ ደግሞ ነገ ደግሞ ከባድ ነው በሽታው ነገ ላይ ካደጉ በኋላ ነው። የሚያቀርብልን ይብሳ ነበረ። ኖርማሊ እኛ ሰርተን የሰራነውን እናሰውቃቸዋለን። ወደ ዞኑ በኩል አድርጎ እነሱ ላይ ይደርሳል። እነሱ በመኪና ነበር አምጥቶ የሚያስገቡልን። ዛሬ ላይ ግን እናንተ በኤመርጀንሲ ካልመጣችሁ በስተቀር እኛንም አንሰጥም፣ ወደሚስ ምዳኔ ይደርሳል። ያው እንግዲህ ጸጥታ ሆኖ የሚሉ እነሱ ከዚህ ቀደም የተጠቀምነው ወር ነው። አሁን ላይ ነዳጅ ለመቅዳት አምቡላንሶች ሁሉ ቁሟል።
በጉዳዩ ላይ የኢትዮጵያ መድኃኒት አቅራቢ አገልግሎት ድርጅት የባህር ዳር ቅርንጫፍ ከፍተኛ አመራሮችን ለማነጋገር ያደረግነው ጥረት ለጊዜው አልተሳካም። በአውሮፕላን የካርጎ አገልግሎት ጭነትን በመጠቀም የሚደረገው የመድኃኒት ስርጭት ከፍተኛ ወጪና የብዙ አጋር አካላትን ርብርብ እንደሚጠይቅ ያስረዱት የአቅራቢ ድርጅቱ ምክትል ዳይሬክተር የጸጥታ ሁኔታ ካልተሻሻለ በቀር በዚህ አሰራር ለመቀጠል አስቸጋሪ እንደሚሆን አመልክተዋል።
የካርጎ ፍላይቶቹ በጣም ውድ ናቸው። ምናልባት አንድ ካርጎ ከአዲስ አበባ፣ ባህር ዳር፣ ጎንደር፣ አሶሳ እነዚህ ከ1.5 ሚሊዮን ብር በላይ እየተከፈለባቸው ነው ትራንስፖርት የካርጎ ፍላይት ስምሪት የሚሰጠው
በየወሩ ማለት ነው።
በአንድ ፍላይት ይሄ በጣም ከፍተኛ የስርጭት ክፍያ ነው የሚሆነው። ይህን ገንዘብ ከሰው ህይወት ስለማይበልጥ ተቋማችንም የአጋሮቻችንም ክፍያውን እየሸፈኑ እየላክም የዓለም ጤና ድርጅት፣ የዩኒሴፍ፣ የዩኤስአይዲ፣ ኬሞኒክስ፣ ኤፍአይቲ የሚባሉ የተለያዩ ድርጅቶች ይህንን ወጪ ሸፍነዋል። አጋሮቹን ኢሚዲየትሊ ድጋፋቸውን ባላገኘንበት ወቅት ደግሞ የኢትዮጵያ መድኃኒት አቅራቢ አገልግሎት ይህንን ወጪ እየሸፈኑ መድኃኒቶችን ያደረሰበት ፍላይቶች ነበሩ ማለት ነው። ያለን ተስፋ ምንድን ነው? ከጊዜ ወደ ጊዜ የጸጥታ ሁኔታ ያለው ጉዳይ እየተስተካከለ ይሄዳል የሚል እምነት ስላለ ያንን ይዘን እየሰራን ያለ ነው። ወጪ ሀሳብ መዝለቅ አይቻልም፣ በዚህ መቀጠል አይቻልም። ግን ደግሞ አሁን ያለውን ሁኔታ በዚህ መልኩ ማስታገስ ተገቢ ስለሆነ እንዳልኩት የሰዎችን ህይወት መታደግ ስለሚያስፈልግ እሱን እያደረግን ያለ ነው።
ስሙ ቢጠቀስ ለደህንነቱ እንደሚሰጋ የገለጸልን በደንበጫ ከተማ የአንድ የመድኃኒት መደብር ባለቤት ከግል የመድኃኒት አከፋፋዮች በውድ የትራንስፖርት ክፍያ መድኃኒቶችን ማስመጣት ቢቻልም በተጠቃሚው ላይ ግን ከፍተኛ የዋጋ ጭማሪ እየተደረገ መሆኑ እንዳሳሰበው ጠቅሶ ስጋቱን አጋርቶናል።
የትራንስፖርቱ ችግር ስላለ መንገድ ላይ ያለው ችግር እንደ ችግር ነው በጣም የሚነሳው። ግሎች ላይ በራሳቸው ድርጅቶች የሚያመጡት የነበረውን በራሳችን እየከፈልን ስለምናመጣው በነፃ ይመጣልን የነበረው አንዴ ለማስመጣት እስከ 10 ሺህ ብር ከ5 ሺህ ብር እስከ 10 ሺህ ብር አሁን ላይ ጭማሪ አለው። 5 ብር ይገዛው የነበረውን 10 ብር፣ 50 ብር ይገዛው የነበረው ደግሞ ወይ 60 ብር 70 ብር ሊሆንበት ይችላል። የትራንስፖርት ችግር ስላለ ብቻ ማለት ነው ያኛውን ለማጣጣት ይሲባል።
በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ጉዳዮች አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው በወቅታዊ ጉዳይ ላይ ለክልላዊ የአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ ዛሬ ማክሰኞ እንደገለጹት በክልሉ አሁንም የተሟላ ነው ባይባልም ከቀን ወደ ቀን የተሻለ ሰላም መኖሩን ተናግረዋል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ኦሮሚያ ክልል ይመለሳል። በኦሮሚያ ክልል የተደረገውን ዞኖችን በአዲስ መልኩ የማዋቀር ስራ ተቃውሟቸዋል በሚል የታሰሩ 14 የጎሮዶላ ወረዳ ከፍተኛ አመራሮች ከእስር መለቀቃቸው ተሰምቷል። ከእስር መፈታታቸውን በበጎ እንደተመለከቱት የገለጹ አመራሮቹ የወረዳው መሰረታዊ አገልግሎት አለመሻሻል ግን እንደሚያሳስባቸው አመላክተዋል። የዚህን ጉዳይ ዝርዝር ደግሞ ገልሞ ዳዊት ያቀርብልናል።
ካለፈው አመት ሰኔ ወር መጨረሻ ጀምሮ የምስራቅ ቦረና ዞን መዋቅሩን ተከትሎ ህዝብን ለተቃውሞ አነሳስተዋል በሚል ታስረው የቆዩት የጎሮዶላ ወረዳ ዋና አስተዳዳሪን ጨምሮ በየደረጃው ያሉ 14 ታመራሮች ባለፈው ሳምንት ቅዳሜ ህዳር 8 ቀን 2016 ዓ.ም ተመረጥ ከእስር እንደተለቀቁ ተናግረዋል። የቀድሞ የጎሮዶላ ወረዳ ትምህርት ጽፈት ቤት ኃላፊ መምህር ሜደዱ ጅሎጎበና ከእስር ከተለቀቁ ታመራር አባላት አንዱ ናቸው።
ሞርቲቺ ጉራናላ ዲዳማ ኩማላ ማክበሸነ ከላኮሳ የከኛ ሲቱረ
የታሰር ነው። የካቲት 20 ቀን 2015 ዓ.ም ዞኖችን በአዲስ መልኩ የማዋቀር ውሳኔ ተከትሎ የተቀሰቀሰውን ተቃውሞ አንሳስታችኋል፣ ውሳኔው ተቀባይነት እንዳያገኝም አድርጋችኋል በሚል ተጠርጥረን ነበር።
የቀድሞ የጎሮዶላ ወረዳ የጤና ጽህፈት ቤት ባልደረባ አቶ አዲሱ ኢብራሂም ከእስር የተለቀቁ ሌላው አመራር ናቸው።
በቁጥጥር ስር ከዋልነው 18 ሰዎች መካከል 4ቱ ቀድመው በመለቀቃቸው የቀረነው 14 ነበር። ህዝብን በማሳመጽ ተከሰን የዋስትና መብታችን ተነፍጎን ለአራት ወራት በፖሊስ ጣቢያ በእስር ቆይተናል። አሁን የተለቀቅነው ከሀገር ሽማግሌዎች ጋር በተደረገው ምክክር ነው።
የኦሮሚያ ክልል መንግስት ኮሙኒኬሽንስ ቢሮ ኃላፊ አቶ አይሉ አዱኛ ባለፈው ጥቅምት 30 2016 ዓ.ም ለብዙሃን መገናኛ መግለጫ በሰጡበት ወቅት ስለ ጉዳዩ ለተነሳላቸው ጥያቄ ሲመልሱ
ታጃጅለ ሰዓት ሲቀታ ተከኑዳ ኪሎ ሜትር
ቀደም ሲል ብዙ ኪሎ ሜትሮችን ተጉዞ አገልግሎት ሲያገኝ የነበረውን ሰው አገልግሎቱ እንዲቀርበው ማድረግ ጥፋት ነው ብለን አናምንም። በአካባቢው ያለው የመንግስት መዋቅር ህዝብ የሚያነሳው ጥያቄ ካለ ማጤን ይኖርበታል። ነገር ግን አሁንም መሰረተ ልማቶች ለህዝብ አገልግሎት እንዳይሰጡ፣ ትምህርት ቤቶች እና ጤና ጣቢያዎች እንዲዘጉ ማድረግ ህዝብን ይጎዳል። በመሰል ተግባር ላይ የተሰማሩ ግለሰቦች ከድርጊታቸው እንዲቆጠቡ እናሳስባለን። አሁን የምስራቅ ቦረና ዞን ተመስርቷል፣ በስራም ላይ ነው።
አቶ አዲሱ መሐመድና አቶ ሜደዱ ጅለው አሁን በጎሮዶላ ወረዳ የመንግስት መስሪያ ቤቶች በዝግ መሆናቸው እንደሚያሳስባቸው ገልጸዋል። ተገቢው ውይይት ተደርጎ ትምህርትና ጤናን የመሳሰሉ መሰረታዊ አገልግሎቶች ቢከፈቱ መልካም ነውም ብለዋል። በደህንነት ስጋት ስማቸው እንዲገለጽ ያልፈለጉ የጎሮዶላ ወረዳ ነዋሪም የወረዳው የቀድሞ አመራሮች ከእስር መፈታታቸው መልካም እንደሆነ ገልጸው አሁንም የመንግስት መስሪያ ቤቶች እንዳልተከፈቱና የአካባቢው የጸጥታ ሁኔታም እንዳልተሻሻለ አመልክተዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
ገልሞ ዳዊትን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምጽ እየተላለፈ የሚገኘውን የማክሰኞ ምሽት ስርጭታችንን ነው። ቀጣዩ ዘገባ ደግሞ ወደ ናሚቢያ ይወስደናል። በናሚቢያ ዓለም አቀፍ የማዕድን ፍላጎትን ለማሟላት የማዕድን ኢንዱስትሪው በመስፋፋት ላይ ይገኛል። ከትውልድ ወደ ትውልድ ሲተላለፉ የመጡት ባህላዊ የማዕድን አውጪዎች ግን ከመሬታቸው ላይ እየተፈናቀሉ እንደሆነ ተናግረዋል። የዚህን ጉዳይ ዝርዝር ቪታሊዮ አንጉላ ከናሚቢያ ልካልናለች። እንግዶ ወልዴ ያቀርበዋል።
ሪችሊ ታኒሰስ በአንድ ከምትኖርበት ራቅ ካለ ተራራማ ቦታ ላይ በትንሽ የብረት መሮና መዶሻ ድንጋዩን ትሰብራለች። ሪችሊ በባህላዊ መንገድ ማዕድን በአነስተኛ ደረጃ ከሚያወጡትና በድህነት ውስጥ ከሚኖሩት የአካባቢው ተወላጆች አንዷ ነች። እንደ መዳብና ሌሎች ለጌጥ የሚያገለግሉ ማዕድናትን ታወጣለች። የማዕድንና ኃይል ሚኒስትሯ ኢሺዮሻንጌ ሃሺላ ለቪኦኤ እንደተናገሩት መስሪያ ቤታቸው ከ5000 እስከ 10000 የሚሆኑ ባህላዊ ማዕድን አውጪዎች እንዳሉ መዝግቧል። አንዳንዶቹም በሕገ ወጥ መንገድ እንደሚሰሩ ሚኒስትሯ ተናግረዋል።
አሁንም በሕገ ወጥ መንገድ ማዕድን የሚያወጡ አሉ። አንዳንዴ እዛ በመወለዳቸው ብቻ የሚያደርጉት ነገር ነው። ደንብና ክልከላው ከመውጣቱ በፊት መሬቱ ላይ ነበሩ። ነገር ግን ሌሎች ያልተመዘገቡ በርካታ ባህላዊ ማዕድን አውጪዎች አሉ። እነርሱ ደንብ ለማስከበር በሚደረገው ስራ ላይ ችግር ነው የሚሆኑት።
በህገወጥም ሆነ በህጋዊ መንገድ በአካባቢው ሲወርድ ሲዋረድ የመጣና ዘመናዊውን የማዕድን ኢንዱስትሪ የቀደመ ባህላዊ የማዕድን ማውጣት ስራ አለ። ቀደም ብለን የጠቀስናት ሪችሊ ታኒሰስ የምትለው አላት።
አያቶቻችን እዚህ መሬት ላይ ማዕድን ሲያወጡ ነበር። እኛም ከነርሱ ተምረን ማዕድን እያወጣን ነው። በዚህ ስራ ነው ያኖሩን። እኛም የነርሱን ፈለግ ተከተል።
ጃን አንድሩ ኬሊ በአካባቢው የማህበረሰብ አንቂ ነው።
But we are poor people, my lord. We are poor, poor, poor people. Most of us, after the opening, reopening of this mine currently, we're hoping for them.
Dahanan, betam dahanan. የማዕድን ስራው ሲከፈት ለኛ በጣም የሚጠቅመን መስሎን ነበር ነገር ግን ያ አልሆነም እንደውም አሁን ይበልጥ የተጨቆንበት ወቅት ነው
ጃን ጨምሮ እንዳለው ባላዊ ማዕድን አውጪዎች ከቻይናና ከአውስትራሊያ በመጡ ግዙፍ የማዕድን ኩባንያዎች ተፈናቅለዋል እነዚህ ኩባንያዎች ያገሬው ሰዎች የነበረውን መሬት አሁን በባለቤትነት ተቆጣጥረዋል ዋንዳ መስራ ቤቱን እንግሊዝ ያደረገውና ደቡብ አፍሪካ ውስጥ የተመዘገበው የአውስትራሊያው አንድራዳ የማዕድን ኩባንያ ቃል አቀባይ እንደሚሉት ግን ባህላዊ አውጪዎች በአካባቢው እንዳሉ ኩባንያቸው የሚያውቀው ነገር የለም። የቻይናው ሺንፈንግ የማዕድን ኩባንያ በበኩሉ በአካባቢው ባህላዊ የማዕድን አውጪዎች መኖራቸውን አምኖ አብሮ ለመስራት እንደሚሻ ገልጿል። ነገር ግን ኩባንያው እንደሚለው እስካሁን በማንኛውም ወገን በይፋም ይሁን ይፋ ባልሆነ መንገድ በመሬቱ ላይ ማዕድን ማውጣትን በተመለከተ የቀረበለት ጥያቄ የለም። ባለስልጣናት እንደሚሉት ቀደም ብሎ በአገሬው ሰዎች ተይዞ የነበሩት የማዕድን ቦታዎች አሁን የግል የመሬት ይዞታዎች ናቸው። ነገር ግን ችግሩን ለመፍታትና ባህላዊ አምራቾቹም በመሬቱ ላይ መስራት እንዲቀጥሉ ለማድረግ ከኩባንያዎቹ ጋር በመመካከር ላይ ናቸው።
እንግዲህ እናመሰግናለሁ በመከታተል ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የቪኦኤ የማክሰኞ ምሽት ስርጭታችንን ነው። እኛ ባለንበት ዋሽንግተን ዲሲ በአሁኑ ሰዓት ከቀኑ 7 ሰዓት ከ31 ደቂቃ ሆኗል። ኢትዮጵያ ላይ ከምሽቱ 3 ሰዓት ከ31 ደቂቃ ነው። ወደ ሁለተኛው አገማሽ ከመላፋችን በፊት ወደ እንግሊዝ እናቀናለን። በምግብ ዋስትና ጦት ላይ የተካሄደውን ዓለም አቀፍ ስብሰባ ትናንት ሰኞ ያስተናገደችው እንግሊዝ የምግብ አመራረትን አስመልክቶ የሚወጡ የቴክኖሎጂ ፈጠራዎች በሚሊዮኖች የሚቆጠሩ ሰዎችን ከረሃብ ሊያላቅቁ እንደሚችሉ አስታውቃለች። ተቺዎች በበኩላቸው በቴክኖሎጂ ላይ የሚደረግ ትኩረት ለምግብ እጥረት ዋና መንስኤ የሆኑትን እየጨመረ የመጣውን የሀብት አለመመጣጠንና ድህነትን ችላ ይላል ሲሉ ተቃውሟቸውን አሰምተዋል። ሄንሪ ሪጅዌል ከለንደን ያደረሰን ስመኝሽ ዘገባ ታስደምጠናለች።
ሶማሊያ በምግብ እጦት ክፉኛ ከተጠቁ ሀገራት ተርታ ትጠቀሳለች። ከቅርብ ቀናት ወዲህ እየጣለ ያለው ከፍተኛ ዝናብ ባስከተለው ከባድ ጎርፍ ምክንያትም ከ113000 በላይ ሰዎች ቤት ንብረታቸውን ጥለው ለመሰደድ ተገደዋል። ጎርፉ የተከሰተው ሶማሊያ ላለፉት 40 ዓመታት ታይቶ በማያውቅ ድርቅ ከፍተኛ ስቃይ ውስጥ ካሳለፈች በኋላ ነው። ሰኞለት በለንደን በተካሄደው የዓለም ምግብ ዋስትና ጉባኤ ላይ ከተገኙ ልዑካን መካከል የሶማሊያ ፕሬዝዳንት ይገኙበታል። የጉባኤው አስተናጋጅ የእንግሊዝ ጠቅላይ ሚኒስትር ሩሺ ሱናክ በእለቱ ባስተላለፉት መልእክት ፈጠራን ለማሳደግ ዓለም አቀፍ ገንዘብና አጋርነትን ማጠናከር የምግብ ዋስትና ችግርን ይቀንሳል ብለዋል።
To drive cutting edge research on flood tolerant rice, disease resistant wheat and much more. These innovations will reach millions across the poorest countries.
ጎርፍን መቋቋም የሚችል ሩዝ፣ በሽታን መቋቋም የሚችል ስንዴና በሌሎችም ዙሪያ የላቀ ሰፊ ምርምር ለማድረግ ተተቻለ። እነዚህ ፈጠራዎች በጣም ደሃ በሆኑ አገራት ለሚገኙ ሚሊዮኖች መድረስ ይችላል።
ሱናክ ለምግብ ዋስትና ጦት መባባስ ዋና ምክንያቶቹ የአየር ንብረት ለውጥ፣ ግጭት፣ ኮቪድ-19 ያስከተላቸው ተጽዕኖችና ሩሲያ በዩክሬን ላይ ያካሄደችው ወረራ መሆናቸውን ገልጸዋል። ነገር ግን ታዲያ አዲስ ቴክኖሎጂ ዓለም አቀፍ ረሃብን ማስወገድ ይችላል ወይ ለሚለው ጥያቄ መልስ እንዲሰጡ ያነጋገርናቸው በኦቨርሲስ ልማት ኢንስቲትዩት ውስጥ ተንታኝ የሆኑት ስቲቭ ዊግንስ በሳጥን ውስጥ ያለ አንድ መሳሪያ ነው ይላሉ።
The fundamentals of global hunger are the fundamentals of poverty, marginalization, and people being in situations of extraordinary vulnerability. Those are the fundamentals of hunger, and that's what we have to...
የዓለም ረሃብ ዋና መሰረቶቹ ድህነት፣ መገለልና የሰዎች ባልተለመደ መልኩ ተጋላጭ ሁኔታ ውስጥ መኖር ነው። እነዚህ ናቸው የረሃብ መሰረታዊ መንስኤዎቹ። ልንሰራ የሚገባውም በእነዚህ ላይ ነው። በርግጥ በዚህ መሃል ልንጠቀማቸው የምንችላቸው አንዳንድ የቴክኖሎጂ እድገቶች ይኖራሉ። እነዚህ ነገሮች ቀላል ሊያደርጉ ስለሚችሉ ደስ ይለናል።
እነዚህ ፈጠራዎች ለምሳሌ በማሊ ውስጥ ቅም ላይ ያለ በፀሐይ ኃይል የሚሰራ የመስኖ አገልግሎትን እንደሚያጠቃልል ዊግንስ ይገልጻሉ።
So if you want to pump water onto your fields, it's becoming increasingly easy without having to spend money on diesel to do so.
ለምሳሌ እርሻ ውሃ ለማጠጣት ለናፍጣ ብዙ ገንዘብ ማውጣት ሳያስፈልግ የበለጠ ቀላል በሆነ መንገድ ማከናወን ይቻላል ማለት ነው።
በቴክኖሎጂ ላይ የሚደረገው ትኩረት ለምግብ ዋስትና ማጣት ዋና መንስኤዎች የሆኑ ጉዳዮች ችላ እንዲባሉ ያደርጋል የሚለው ሌላው የተቾቹ ቅሬታ ነው። ኒክ ቢስፔት በእንግሊዝ ለማት ተቋም ጥናት አጥኚ ናቸው።
Technological solutions tend to focus on the supply side, so kind of, you know, new tech and for agriculture and supply chains and so on, but what we actually need to do is to tackle the inequalities that lie behind that hunger.
የቴክኖሎጂ መፍትሄዎች በአቅርቦት ላይ ያተኩራሉ። ለምሳሌ ለእርሻ ወይም ለአቅርቦት ሰንሰለትና ለሌሎችም የሚሆን አዲስ ቴክኖሎጂ። ነገር ግን በዋናነት ልናደርገው የሚገባው ከረሃብ በስተጀርባ ያለውን የእኩልነት ችግር መፍታት ነው። ምናልባት በጣም ቀላሉ ነገር ሰዎች የሚበሉትን ነገር መስጠት ወይም ሰዎች ራሳቸው ከገበያ አገስተው እንዲመገቡ ገንዘቡን መስጠት ነው።
ጉባኤው ከመደረግበት ስፍራ ውጪ የተሰበሰቡ የፍልስጤም ደጋፊ ሰልፈኞችም በጦርነት በመተታመሰው የጋዛ ሰርጥ ያለውን ሰብአዊ ቀውስ አጉል ተዋሳይቷል። መስከረም 26 የሐማስ ታጣቂዎች በእስራኤል ላይ ያደረሱትን ጥቃት ተከትሎ እስራኤል የርዳታ አቅርቦቶች ወደ ጋዛ እንዳይገባ ባስቀመጠችው ክልከላ ምክንያት በሰርጥ ውስጥ ያለው የምግብና የውሃ አቅርቦት እየተመናመነ መሆኑን ገልጾ የተባበሩት መንግስታት ድርጅት አስጠንቅቋል። በሄነሪ ሪጅዌል ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽና መሰግናለን። ከዚያው ከአውሮፓ ሳንወጣ የኬቭ ባለስልጣናት ሞስኮ ወደ 20 ሺህ የሚጠጉ ዩክሬናውያን ህጻናትን ወደ ሩሲያ ወይንም ሩሲያ በኃይል ወደ ተቆጣጣራቸው የዩክሬን ግዛቶች አስተላልፋለች ሲሉ ከሰዋል። ለአውሮፓውያኑ አቆጣጠር ህዳር 20 የሚከበረውን ዓለም አቀፍ ህጻናት ቀንን ምክንያት በማድረግ የሰባዊ መብት ተሟጋቾች በሰጡት መግለጫ ደግሞ ሩሲያ የዓለም አቀፍ ህጻናትን ጥበቃ ህግ ጥሳለች ሲሉ በመክሰስ ትኩረት ስቧል። ሊሲያ ባክሌት በኃይል የተወሰደን አንድ ታዳጊ ወጣት ጭምር በማነጋገር ተከታዩን ዘግባለች። ደረጀ ደስቲ ያስደምጠናል።
ዴኒስ ብሬጅኒ እንደተናገረው ባለፈው አመት ጥቅምት ወር ትምህርት ቤታቸው ተማሪዎችን ክራይሚያ ውስጥ ወደሚደረገው የበጋ ወቅት የጤና ካምፕ እንዲሄዱ ሲያስገድድ ክራይሚያ በሩሲያ ቁጥጥር ስር ነበረች።
The school workers forged documents for going to the camp because my parents didn't sign any permission.
ወደ ካምፑ ለመሄድ የትምህርት ቤቶቹ ሰራተኞች ሰነዶችን ማጭበርበር ነበረባቸው። ምክንያቱም ወላጆቼ ፈቃደኝነታቸውን በመግለጽ አልፈረሙም።
ያኔ ብሬጅኒ 17 አመት ወጣት ነበር። የአካባቢው ሰራተኞች ለተማሪዎቹ የፕሮፖጋንዳ ትምህርት መስጠት የጀመሩት ገና ከካምፑ እንደደረሱ ወዲያውኑ እንደነበር ይናገራል።
They said Russia was better, that it would seize the territories of Ukraine and that Ukrainians were its slaves. If they found Ukrainian paraphernalia,
ሩሲያውያን የተሻሉ ስለሆኑ የዩክሬን ግዛቶችና ዩክሬናውያንን በባርነት መያዝ ይችላሉ ብለዋል። ዩክሬናውያንን የሚያንጸባርቅ ማናቸውንም ነገር ቢያገኙ በእሳት ያቀጣጥሉታል ወይም በጫጭቀው ይጥሉታል።
በካምፑ ከአራት ወራት ቆይታ በኋላ ብሬጅኒ በሌላ የክራይሚያ ከተማ በሚገኝ ኮሌጅ እንዲማር መገደዱን ይገልጻል።
Sometime in May, I got a call from a friend. He said there is a Ukrainian organization, Save Ukraine, that brings children home.
አንድ ጊዜ ግንቦት ወር ውስጥ ጓደኛዬ ስልክ ደውለልኝ። ልጆችን ወደ ቤት የሚመልስ ዩክሬንን እናድን የተሰኘ ድርጅት እንዳለ ነገረኝ። ስልክ ደወልኩላቸውና ወደ ቤት መሄድ እንደምፈልግ ነገርኳቸው። ወላጆቼን ለአስር ወራት አላየኋቸውም ነበር።
በዩክሬን አድን እርዳታ አማካኝነት የጓደኛው እናት ብሬጅኒን ከክራይሚያ ይዘውት ወጡ። ምክንያቱም የአካል ጉዳተኛ የሆኑት ወላጆቹ ጉዞውን ማድረግ አልቻሉም። የእርዳታ ቡድኑ ልክ እንደ መንግስት የዩክሬን ልጆችን ወደ ቤታቸው ለመመለስ ከሚሰሩ ለትርፍ ያልተቋቋሙ የዩክሬን ድርጅቶች መካከል አንዱ ነው። ድርጅቱ 13 የተለያዩ ተልእኮችን በመፈጸም ከ200 በላይ የሚሆኑ በህገወጥ መንገድ በሩሲያ የተባረሩ ወይም የተፈናቀሉ የዩክሬን ህጻናትን መመለሱን ገልጿል። እያንዳንዱን ተልእኮ ለመፈጸም የአንድ ወር ዝግጅት እንደሚያስፈልግ የዩክሬን አድን ጠበቃ ሚሮስላቭ ካርቼንኮ ይናገራሉ።
First, we prepare all the documents. Then we work on logistics and determine the best road. We must count even tiny nuances.
በመጀመሪያ ሁሉንም ሰነዶች እናዘጋጃለን።
ከዛም በሚያስፈልጉት ነገሮች ሁሉ ላይ በመስራት የተሻለው መንገድ እንወስናለን። ድንበሩን በየትኛው መሻገሪያ ነጥብና በየትኛው ሰዓት ውስጥ መሻገር እንዳለብን እናያለን። ጥቃቅን ነገሮችን እንኳን ሳይቀር ማየት አለብን።
በኪየቭ የሚገኘው የዩክሬን የክልሎች የሰብአዊ መብቶች ማዕከል እንደገለጸው ሩሲያ ከ8000 በላይ የዩክሬን ህጻናትን እንደ ብሬዥኒ የጤና ካምፖች ተብለው ወደሚጠሩት ማዕከሎች እንዲገቡ አስገድዳለች። ከነዚህ አብዛኞቹ ህጻናት የት እንዳሉ ባለስልጣናቱ እስካሁን እንደማያውቁ ማዕከሉ ተናግሯል። በዩክሬን የሰብአዊ መብቶች የክልል ማዕከል ተወካይ ካትሪያና ራይስፍካ ስለ ማዕከሎቹ ይህን ብለዋል።
We are talking about more than 55 camps in the territory of the Russian Federation, at least 5 centers in Belarus, and 9
የምንነጋገረው በሩሲያ ፌዴሬሽን ግዛት ውስጥ ስላሉት ከ55 በላይ ካምፖች ነው። እንዲሁም ቤላሩስ ውስጥ ስላሉ ቢያንስ 5 ማዕከሎችና በኃይል በተያዘችው ክሬሚያ ውስጥ ስላሉት 9 ማዕከሎች ነው።
ባለፈው መጋቢት ወር የዓለም አቀፉ የወንጀለኞች ፍርድ ቤት የሩሲያው ፕሬዝዳንት ቭላድሚር ፑቲን እና የሩሲያው ባጠባቂ ማሪያ ሉቮቫ ቤሎቫ በዩክሬን በኃይል ከተያዙ አካባቢዎች ህጻናትን በህገወጥ መንገድ በማፈናቀልና ወደ ሩሲያ በማሸጋገር የጦር ወንጀል እንዲያዙ የእስር ማዘዣ አውጥቷል። የዩክሬን ባለስልጣናት ይህ የመጀመሪያው እርምጃ ጥሩ ነው ይላሉ። ይሁን እንጂ ሌሎች ተጨማሪ ነገሮች መሰራት እንዳለባቸው ይናገራሉ። የዩክሬን ህጻናት መብቶች አማካሪ ዳሪያ ጌራ ስሚቹክ ይህን ሲያስረዱ
Despite the international humanitarian law as well as various conventions,
ዓለም አቀፉ የሰብአዊነት ህግና የተለያዩ ስምምነቶች ቢኖሩም የሩሲያ ፌዴሬሽን ህጎቹን መከተል ካልፈለገ ዓለም አቀፍ የህፃናት ደህንነት ስርዓት አይሰራም።
የዩክሬን ባለስልጣናት እንደተናገሩት ከተፈናቀሉት ወይም ከተዘዋወሩት ወደ 20000 ከሚጠጉ የዩክሬን ህጻናት መካከል እንደ ብሬዥኒ ወደ ቤታቸው የተመለሱት ከ380 ትንሽ በለጥ ያሉት ብቻ ናቸው።
ያዳመጣችሁ አላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 58 ላይ በቀጥታ እየተላለፈ የሚገኘውን የአሜሪካ ድምጽ የማክሰኞ ምሽት ስርጭት ነው። ወደ ቀጣዩ ምዕራፍ ስንሻገር የመጀመሪያ ዝግጅታችን ንግድና ምጣኔ ሀብት ነው። ኢትዮጵያ ያበዳሪዎች ያገሪቱን እዳ ክፍያ ጊዜ ለማራዘም በመርህ ደረጃ ስለመስማማታቸው እውን ከሆነ በበርካታ ችግሮች ለተተበተበው የኢትዮጵያ ኢኮኖሚ መለስተኛ ፎይታን እንደሚሰጥ ባለሙያዎች ተናግረዋል። በቀጣይ ሀገራዊ ሰላምና መረጋጋትን በማስፈን እንዲሁም መዋቅራዊ የኢኮኖሚ ማሻሻያ በማድረግ ከችግሩ በዘላቂነት ለመውጣት መስራት እንደሚገባም ባለሙያዎች አመላክተዋል። የስምምነቱን ኢኮኖሚያዊ አንድምታ አስመልክቶ አስማማው ነው የመጣኔ ሀብት ባለሙያዎችን አነጋግረዋል። እንደሚከተለው ይቀርባል።
በአሁኑ ወቅት ከኢትዮጵያ ኢኮኖሚ ፈተናዎች አንዱ የሆነውን የዕዳ ጫና የክፍያ ጊዜን ለማሸጋሸግ አበዳሪ ሀገራትና ተቋማት በመርህ ደረጃ ስለመስማማታቸው ሮይተርስ የገንዘብ ሚኒስቴርን ዋቢ አድርጎ ዘግቧል። የፋይናንስና ምጣኔ ሀብት ባለሙያው አቶ ሚካኤል አዲስ በአሁኑ ወቅት ኢትዮጵያ በዓመት ከ2 ቢሊዮን ዶላር በላይ ወይም ከወጭ ምርት ገቢዋ 70% ለዕዳ ክፍያ እንደምታወል ተናግረዋል። ዕዳውን ለማሸጋሸግም ከአበዳሪዎች ጋር ሰፊ ድርድሮች ሲካሄዱ እንደቆዩም ያወሳሉ።
ይህ ዓመታዊ ክፍያ ወይ የተወሰነ ጊዜ ማንከፍልበትን የፎይታ ጊዜ ማግኘት ወይም ደግሞ የመከፈያ ጊዜውን በረጅም ጊዜ 5 ዓመት 3 ዓመት የቀራቸውን ተጨማሪ ወደ 10 ዓመት የመሳሰሉት ሲበተን ለዓመታዊ የክፍያ ጫናችን ወደ 2.1-2.2 ቢሊዮን የሆነው ምናልባት ወደ 500-600 ሚሊዮን ዝቅ ሲል የከፍተኛ ጫና ያሳደረብን ነገር ደግሞ የሌሎች ለማተዳደር ደግሞ በተለየ ኢንፍሌሽን እና ኢኮኖሚ ማረጋጋቱን እንድናስተካክል ያስችለናል። ስለዚህ የመክፈያ ጊዜው ማራዘም ወይም ደግሞ ወለዱን የተወሰነ ማስተካከል ነው አሁን እየተወያያለው መንግስት ያለም አቀፍ ያበዳሪዎች ኮሚቴ የሚባል አለ። በዋናነት ደግሞ የዓለም አቀፍ የገንዘብ ሲስተሙ የሚዘውረው የዓለም አቀፍ የገንዘብ አገልግሎት ወይም IMF ጋር የነበረ አሁን በቅርቡም ደግሞ ሞሮኮ ማራካሽ ላይ የተካሄደው ውይይት እነዚህ ተስፋ ሰጪ ናቸው ተብሏል።
ድርድሩ የሁሉንም አበዳሪ ሀገራትና ተቋማት ስምምነት እንደሚጠይቅ አቶ ሚካኤል ያስረዳሉ።
ቀዳም በተመለከተ የሚደረጉ ውይይቶች ውስብስብ የሚያረጋቸው አንደኛው አበዳሪ ለብቻ በቃ ለጊዜው የኔን ብድር ቀስ ብለህ እንድትከፍል ፈቅጄልሃለሁ ቢል እሱ የማራውን ወይም ጊዜ የሰጠበትን ብር ሌላኛው ግን አብሮ ካልፈቀደ የዛኛው ሰው የዳ እንደሚከፍልበት ስለሚያ ያ አንድ ሀገር ከዚህኛው የተማረውን የዳ ክፍያ ለዛኛው አበዳሪ ወስዶ የሚከፍለው ከሆነ ለዚህማ ለኔው ክፈለኝ ስለሚል ሁሉም አንድ ላይ ተቀምጠው የጋራ ስምምነት ላይ መድረስ አለባቸው። በመርህ ደረጃ ሆን የዓለም አቀፍ አበዳሪዎች ኮሚቴ የሚባለው ቻይና እንደ ትልቁ አበዳሪና እነዚህ የዓለም አቀፍ አበዳሪ አገራት አንድ ላይ ሆነው በመርህ ደረጃ ለጊዜው የኢትዮጵያን የብድር መክፈያ ጊዜ ለማሸጋሸግና የእፎይታ ጊዜ ለመስጠት ደርሰዋል ተብሏል። ይሄ ግን በመጠን ምን ያህል ነው? የትኛው ብድር ለምን ያህል ጊዜ ተራዘመ? የመሰረዘ ሳዝማም ያለ ወይ? የሚሉትን ነገሮች ግን ገና ግልጽ ሆኖ የወጣ የለም። በተለይ ትልቁ ደግሞ IMF ከ2-3 ቢሊዮን ዶላር የገንዘብ ድጋፍና የብድር ፕሮግራም ይኖረዋል ተብሏል። የሱም የመጨረሻ ውሳኔ እስካሁን የታወቀ ነገር የለም።
ሌላው የምጣኔ ሀብት ባለሙያ ዶክተር ጉትቴሶ በበኩላቸው የኢትዮጵያ ምጣኔ ሀብት አሁን ካለበት ሁኔታና ከሀገሪቱ የመክፈል አቅም አንጻር ሲታይ ከፍተኛ የዕዳ ጫና ውስጥ እንደምትገኝ አመላክተዋል። ሰሞኑን ኢትዮጵያ ከአበዳሪዎች ጋር በምታደርጋቸው ድርድሮች ስምምነት ላይ ከደረሰች በበርካታ ችግሮች ለተተበተበው ኢኮኖሚዋ የእፎይታ ጊዜ እንደሚፈጥር ባለሙያው ይገልጻሉ።
ከዚህ በፊት በአንድ ዓመት በሁለት ዓመት የማራዘም ነገሮች ናቸው ኢትዮጵያ ትጠይቅ የነበረው። አሁን የምንጠይቃቸው የብድር ክፍያ ማራዘም ለአንድ ሁለት ዓመት ሳይሆን ለአምስት ዓመት እና ለስድስት ዓመት ነው እየጠየቅን ያለ ነው። ያ ማለት እንግዲህ ከፊት ለፊታችን ያሉት አምስት እና ስድስት ዓመታት ሁሉ የኢትዮጵያን ምጣኔ ሀብት ወደ መስመር መልሶ ኢዳን ተሸክሞ ብድርን ተሸክሞ መክፈል መቻሉ ምን ያክል አስቸጋሪ እንደሚሆን ከዚህ መገንዘብ ይቻላል ማለት ነው። እና ይሄን ነው እየተጠየቀ ያለው። ይሄ ከተደረገና ከተፈቀደ ጥሩ እፎይታ ይኖረዋል። ምክንያቱም አሁን የውጭ ሀገር ምንዛሬን የምንፈልግበት ዘርፈ ብዙ ነገር ያለ ነው። የተጀመሩትን ሀገር አቀፋዊ ፕሮጀክቶችን በተወሰነ መጠን እንኳ ማንቀሳቀስ ያስፈልገናል። በአማራና በትግራይ ክልል የወደሙትን መሰረተ ልማቶችን በውጭ ሀገር ምንዛሬ ይገዛ በተወሰነ መጠን ወደ ቦታው መለስ ያስፈልገናል። ብዙ ነገሮችና ለብዙ ነገር የውጭ ሀገር ምንዛሬ የሚያስፈልገንበት ሰዓት ላይ ስለሆነ ቢፎይታው በተወሰነ መጠን ለኢትዮጵያ ፋይዳ ይኖረዋል ነው። ነገር ግን ከኢትዮጵያ ትልቅነት ለኢትዮጵያ ከሚያስፈልገው ከድህነት ማውጣቷ አሁን ካጋጠማት ውስብስብ ዘርፈ ብዙ የምጣኔ ማህበራዊና የፖለቲካ ቀውስ አንጻር ሲታሰብ ግን ያን ያክል ትልቅ ነው ተብሎ የሚወሰድ አይደለም።
ኢትዮጵያ እስከ መጋቢት 2015 ዓ.ም ድረስ ባለው የገንዘብ ሚኒስቴር መረጃ መሰረት ያለባት ጠቅላላ የውጭ ብድር 28.1 ቢሊዮን ዶላር ደርሷል። ከዚህም መካከል አገሪቱ በዩሮ ቦንድ የተበደረችው የ1 ቢሊዮን ዶላር ብድር የመክፈያ ጊዜ ከመቃረቡ ጋር ተያይዞ ጊዜውን ማሸጋሸጉ የድርድሩ አካል ተደርጎ ሊሰራበት እንደሚገባ የምጣኔ ሀብት ባለሙያው አቶ ሚካኤል አዲስ ይጠቁማሉ።
እነዚህ የሁለትዮሽ ሀገራትና መልቲላተራል የሚባሉ በዳሪ ተቋማት የብድር መክፈያ ጊዜውን ሲያስተካክሉና ሲያሸጋሽጉልን ያዳነው ገንዘብ ኢኮኖሚውን ለማረጋጋት እንዲውል ወይም ደግሞ እኛ ችግር ውስጥ እንዳንወድቅ ስለሆነ ተመልሶ ወደ ዩሮ ቦንድ ሄዶ ደግሞ ከፍተኛ ክፍያ ከተሳሳትኩ ከ600 ሚሊዮን ዶላር አካባቢ ድረስ ከፍተኛ ክፍያ ይጠይቃል። አጠቃላይ ያለብን ከ1.4 ቢሊዮን ዶላር። ስለዚህ ወደዛ እንዳይሄድ የዩሮ ቦንድ አበዳሪዎችንም በተለይ እነዚህ ደግሞ ሞር ኮሜርሻል አላቸው እነሱም የዚህ የብድር ሽግሽግና የመክፈያ ጊዜ ማራዘሚያ አካል እንዲሆኑ ተደርጓል። እነሱን ለብቻ ካገለልናቸው ወይ ከዛ ያዳነውን ዶላር በሙሉ ይወስዱታል ወይ ደግሞ እነሱ ኢትዮጵያ ዲፎልት አረገች ብለው ወደ ዓለም አቀፍ ፍርድ ቤትም ሌላ ብድርም እንዳናገኝ ጫና ስለሚያደርጉ ይሄ የዩሮ ቦንድ ክፍያም በተለይ በአንዴ በትልቁ የሚከፈል ብር ስላለው እሱን ከ4-5 ዓመት ወደፊት የመግፋት እቅድ እንዳለ አንዳንድ መረጃዎችን አይቻለሁ።
ሮይተርስ የቦስተን ዩኒቨርሲቲን ጠቅሶ ባወጣው መረጃ መሰረት እንደ አውሮፓውያን አቆጣጠር ከ2006-2022 ባሉት ዓመታት ቻይና ለኢትዮጵያ ከ14 ቢሊዮን ዶላር በላይ ብድር እንደሰጠች ይገልጻል። ይህን ብድር በአብዛኛው የወሰዱት የመንግስት የስኳር ፕሮጀክቶችና ሌሎችም የልማት ድርጅቶች እንደነበሩ አቶ ሚካኤል ያስታውሳሉ። ይሁንና ብድሩ ለታሰበለት ዓላማ ውሎ በጊዜው ደግሞ መልሶ ለመክፈል አለመቻሉ ሀገሪቱን ለእጅ አዙር ኢኮኖሚያዊ ተጽዕኖ እንደዳረጋት ያስረዳሉ።
የቻይና አይነት ብድር ጥቅምም ጉዳትም አለው። ብዙ ነገር እንደ ዓለም ባንክና እንደ IMF ይሄን አርጉ የሚል ብዙ ቅድመ ሁኔታ አለመቀመጡ ለአንድ ሀገር ኢኮኖሚክ አውቶኖሚ ወይም የኢኮኖሚ ፕላን የማድረግ ነጻነት ይሰጣል። በዛው መጠን ደግሞ እንደዚህ አይነት ጥብቅ ቁጥጥር አለማድረጋቸው ቅድመ ሁኔታ አለማስቀመጣቸው ደግሞ ገንዘቡ እየባከነ ሲሄድ ቶሎ ብለው አያስቆሙም። ሀገራት ደግሞ እንደዚህ የቀደመው ትውልድ የተበደረውን ሌላው አዲሱ ትውልድ ደግሞ የመክፈል ጫና ውስጥ ይከተውና በእጅ አዙር ትልቅ የኢኮኖሚ ተጽዕኖ ውስጥ መልሶ ይጥለናል። ስለዚህ ሙሉ ጥፋት አሁን ያበደረው ሀገር ሳይሆን ተበድሮ በአግባቡ ስራ ላይ ያላዋለው አገር ነው ያዛ ደግሞ ኃላፊነት ሙሉ ለሙሉ የመንግስት ነው እዛ ላይ ነው ትልቅ ስራ መሰራት ያለበት
ዶክተር ጉቱቴሶ ኢኮኖሚውን ካለበት ችግር በዘላቂነት ለማውጣት ከጊዜው መፍትሄ ባለፈ አገራዊ ሰላምና መረጋጋትን በማስፈን ኢኮኖሚያዊ ማዕቀር ማሻሻያ ማድረግ እንደሚገባ ይመክራሉ
ሀገሪቷ የገባችበት ጦርነት መፍትሄ ያስፈልገዋል ከአንድ ጦርነት ሳንጨርስ ወደ ሌላ ጦርነት የምንገባበት ከአንድ ግጭት ሳናባራ ወደ ሌላ ግጭት የምናባራበት ነው። በእንደዚህ አይነት ሁኔታ ግብርናውም ህይወት ሊዘራ አይችልም፣ ኢንዱስትሪውም ህይወት ሊዘራ አይችልም፣ የውጭ ሀገር ባለሀብት መሳብ አይቻልም። የሀገሬውን ባለሀብት እንኳ ድፍረት ኖሮት ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሶ እንዲሰራ የሚያደርግ አይደለም። ስለዚህ መሰረታዊ ለዚህ ችግር የዳረጉን ነገሮች ላይ መንግስታዊ ቁርጠኝነት፣ የፖለቲካ ቁርጠኝነት፣ ከሌሎችም የማህበረሰብ አካላት ደግሞ አጋርነት ያስፈልጋል እና እሱ ላይ ትልቅ ስራ መስራት መቻል አለበት ብዬ አስባለሁ። ከዛ በመለስ ላለፉት 30 ዓመታት የእጅ አስረዛና የክፍያ ጊዜ ማራዘም ነው ስንጠይቅ የነበረው። 30 ዓመት ጠይቀናል። አሁን ወደ 40 ዓመት እየደረሰን ያለ ነው። የሚቀጥለውም 50 ዓመትና 60 ዓመት ይሆናል። በዚህ እድሜ እኮ ከመሬት ተነስቶ ሰማይ ጠቀስና የዓለማችን ግዙፍ ኢኮኖሚ መሰረቱ ሀገራት አሉ። ኢትዮጵያን ሊወዳደሩ በምንም መልኩ የማይችሉ ሀገራት ማለት ነው። ስለዚህ መሰረታዊ ነገሩና ኢትዮጵያን ወደፊት የጣፈንታዋን ሊቀይዝ በሚችሉ ነገሮች ላይ ሁሉንም ኢትዮጵያዊ ሀገር ውስጥ ያለው ውጭ ሀገር ያለው ባለ ሀብቱንም ምሁራኑንም በገጠርም በከተማ ያለውንም አንቀሳቅሰን የምንሰራበት ስራ ላይ መስራት መቻሉ የተሻለና ዘላቂ መፍትሄ ሊያመጣ ይችላል ብዬ አስባለሁ።
በሀሳቡ የሚስማሙት አቶ ሚካኤል አዲስ ደግሞ መንግስት የውጭ ምንዛሬ ማግኛ መንገዶችን በማስፋት ከዕዳ ክፍያ ስጋት ነጻ የወጣች ሀገር እንድትሆን የሚያስችል ኢኮኖሚያዊ እቅድ መንደፍ እንደሚገባው ይናገራሉ።
በአፋጣኝ ኢኮኖሚውን ወይም ይሄ ዋጋ ንረቱን አረጋግቶ ቶሎ ምላሽ የሚያመጡ ፕሮጀክቶች ላይ እነዚህን ብድሮች በማዋል ድጋሚ እንደዚሁ አበዳሪ ወገኖችን ደጅ ከመጥናት በፊት በአግባቡ ኤክስፖርታችንን ከዚህ ከመሻገር ያቃተው የ3.5-4 ቢሊዮን ማርክ አለ በአጭር ጊዜ ውስጥ ከ7-8 ቢሊዮን ዶላር የምናሻግርበትን የኢኮኖሚ ፖሊሲ ቀይሰን አዲስ የሚመጡትን ብድሮች እነዛ ላይ መዋል አለብን።
የኢትዮጵያ መንግስት የሀገር ውስጥና የውጭ አጠቃላይ ብድር እስካለፈው መጋቢት ወር ድረስ 6.6 ቢሊዮን የአሜሪካ ዶላር መድረሱን የገንዘብ ሚኒስቴር ባለፈው ዓመት የሰኔ ወር ሪፖርት አስታውቋል። ብድሩ ሰኔ 2014 ዓ.ም ተመረተ ላይ ከነበረው የ57.3 ቢሊዮን ዶላር መጠን ከ3 ቢሊዮን የአሜሪካን ዶላር በላይ ጭማሪ እንዳሳየም ሪፖርቱ አመላክቷል። ለአሜሪካ ድምጽ አስማማው የነው ዋሽንግተን ዲሲ።
አስማማው የነው ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ የትምህርት መሰናዶዎችን እንቀጥላለን። ባለፈው ዓመት የመልቀቂያ ፈተናን የማለፊያ ነጥብ ያላመጡ ከ600,000 በላይ ተማሪዎች ዘንድሮ ወደ ቴክኒክና ሙያ ማሰልጠኛ ተቋማት እንደሚገቡ መንግስት አስታውቋል። በጉዳዩ ላይ ባለሙያዎችን ያነጋገረው ገብረ ሚካኤል ገብረ መድን ቀጣዩን ዘገባ አሰናድቷል።
በ2015 ዓ ም የ12ኛ ክፍል መልቀቂያ ፈተናን ከወሰዱት 845,000 ያህል ተማሪዎች ውስጥ የዩኒቨርሲቲ መግቢያ ውጤት ያመጡት 3.2% አሊያም 27,000 ገደማ እንደሆኑ ይታወቃል። የሥራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ባለፈው ሳምንት መጨረሻ ላይ በሰጡት መግለጫ ተፈትነው ወደ ዩኒቨርሲቲ መግባት ካልቻሉት ተማሪዎች ውስጥ አብዛኞቹ በዚህ ዓመት ወደ ቴክኒክና ሙያ ማሰልጠኛ ተቋማት እንደሚገቡ ተናግረዋል።
32,587 የሚሆኑ ዜጎች ወደ ቴክኒክና ሙያ ስልጠና ተቋማት ይመጣሉ የሚል ግምት አለ። አዲሱ የትምህርትና ስልጠና ፖሊሲ የዩኒቨርሲቲ መግቢያ ውጤት ያገኙ ዜጎች ወደ ቴክኒክና ሙያ ተቋማት መጥተው ደረጃ 6ን መማር ቢፈልጉ ይችላሉ ማለት ነው። በዘንድሮ በጀት ዓመት 632,000 በላይ የሚሆኑትን ለመቀበል በእኛ በኩል ዝግጅት ማድረጋችንን ለመግለጽ ነው።
በጉዳዩ ዙሪያ ለአሜሪካ ድምጽ የግል አስተያየታቸውን ያጋሩ የቴክኒክና ሙያ ስልጠና ባለሙያ ዶክተር አዳነ አበጀ ደግሞ ይህን ያህል ብዛት ያለው ተማሪ የሚቀበሉ የማሰልጠኛ ተቋማት ሊኖሩ እንደሚችሉ ገልጸው በተማሪዎች ፍላጎት ላይ ግን ጥያቄ እንዳላቸው ይናገራሉ።
ተማሪዎች 600,000 የሆኑት ተማሪዎች በአገሪቱ ውስጥ ያሉት ወደ ትምህርት ተቋማት መሄድ ይፈልጋሉ ወይ? ትምህርት ተቋማት የእነሱን ፍላጎት ያሟላሉ ወይ? ተምረውም ጨርሰውም ወደ ስራ ያልገቡ ተማሪዎች ወጣቶች ስላሉ እነሱ ተምረው የት ሄዱ እኛ ሴት እንሄዳለን የሚል ነገር ስለሚኖር ከመንግስትም ከግል ተቋማትም አንጻር ከፍተኛ የሆነ ስራ መሰራት እንዳለበት ይሰማኛል። ከፖሊሲ ማስተካከል ጀምሮ ነው የሚሆን።
በዘርፉ መፈታት የሚገባቸው ሌሎች እንቅፋቶች እንዳሉም ይገልጻሉ።
privatized የሆኑ ካምፓኒዎች ኢንዱስትሪዎች አይደግፉም። አትቤቱ ጋር አጋር አይሰሩም። እነሱ የሚሉት እኛ ምን ፈልገውን አይደለም ትቤት የሚያመርተው ነው የሚሉት። የሁሉንም ፍላጎት የሚሰለጥነውንም የግል ተቋማት ካምፓኒዎችንም ፍላጎት የመንግስትንም ፍላጎት ያማከለ ሲሆንና ያ ደግሞ በህግ ተደግፎ ህግ ተፈጻሚ ሲያደርገው ነው። ከዛ አንግል ነው ማየው።
ማህበረሰቡ ለቴክኒክና ሙያ ማሰልጠኛ ተቋማት ያለው አመለካከት የተዛባና የተሳሳተ መሆኑን የሚያወሱት ባለሙያው ይህ ችግር በግሉ ዘርፍና በመንግስት ኃላፊዎችም ጭምር እንደሚስተዋል ነው የሚገልጹት።
የአመለካከት ችግሩ ትልቁ ነው። ሁለተኛ የበቅንጅት ስለማንሰራ ነው። የኮርፖሬት ትሬኒንግ መላላት ነው። ሶስተኛው ፖሊሲ ላይ ያለው ነገር ጀምሮ አልጨረሰውም። ፕራይቬታይዝድ ከሆነ ፕራይቬታይዜሽንን ካወጅ ከፕራይቬታይዜሽን በኋላ ካምፓኒዎቹ እንዴት ይሰራሉ የሚለውን ከመንግስት ጋር መንግስት ማስቀመጥ አለበት። የሰው አመለካከት፣ የማህበረሰቡ የወላጆች አመለካከት ቤትን የሚያዩበት ራሱ ሌላ እንትን ነው እና ይሄ ሁሉ ስምምነት ተደርጎበት በህግ ተደግፎ ቁርጥ ያለ አቋም ምንም አማራጭ የለንም። ስራና ስራ ብቻ ነው ኢኮኖሚያችን የሚያሳድገው ሊያኖረን የሚችለው። ስራ ደግሞ የሚገኘው ከቲቤት ነው። ቲቤት ውስጥ ገብቶ የወጣ ሰው ነው። ቆሸሽ ያለ እጅ እና ቆሸሽ ያለ ልብስ ለብሶ ግን ብሩህ የሆነ አእምሮ፣ ብሩህ የሆነ እጅ፣ ወርቅ የሆነ እጅ ይዞ የሚወጣው የሚለውን ሀሳብ ይዘው ተስማምተው ወደዛ የሚሰሩ ካልሆነ አሁንም ቲቤት ራሱ በመኖሩ ኔጋቲቭ አቲቲዩድ ዴቨሎፕ ተደርጎ ከማህበረሰቡ ከመንግስትም የሚገባውን ያህል ሂዶ አሰርቶ በተግባር የሚገባ ከሆነ አሁን ያልኩህ አስተያየት ነው የሚሆነው ማለት ነው። ይበል በመንግስት ተቋማት ውስጥ ያሉ ሰዎች እኮ አመለካከታቸው የተለያየ ነው። ዘርፉን እየመራ ለቲቤት ያለው አቋም እኮ በደንብ አድርገህ ስጠይቀው ሌላ ሊሆን ይችላል።
ወደ ቴክኒክና ሙያ የማሰልጠኛ ተቋማት የሚገቡት ተማሪዎች ባለፈው ዓመት መተግበር በጀመረው አዲሱ የትምህርትና ስልጠና ፖሊሲ መሰረት ስልጠና እንደሚሰጣቸው የተናገሩት ሚኒስትር ሙፈሪያት ካሚል በበኩላቸው ተቋማቱ በአማራጭ እጦት ምክንያት የሚገባባቸው አይሆኑም ብለዋል።
በመደበኛ የትምህርት ስርዓት ውስጥ ያለፉ ዜጎች የመደበኛ ትምህርት ስርዓቱን ካጠናቀቁ በኋላ ራሳቸውን በክህሎት ማበልጸግ ሲፈልጉ የሚሄዱባቸውና የሚስተናገዱባቸው ስፍራዎች ናቸው። መደበኛ ትምህርት ሳይከታተሉም ቢሆን ያላቸውን ምቃቅም በክህሎት ማገዝ መደገፍ የሚችሉ ዜጎች ሄደው እውቀታቸውን ክህሎታቸውን የሚኮተኩቱባቸው ስፍራዎች ናቸው።
አዲሱ የስልጠና ፖሊሲ ከዚህ ቀደም የነበረውን የስልጠና ደረጃ ገደብ እንዳነሳም ሚኒስትሩ ተናግረዋል።
እስካሁን የነበረው እስከ ደረጃ 5 ድረስ ብቻ ነው። ነገር ግን በአዲሱ የትምህርትና ስልጠና ፖሊሲ በግልጽ በተቀመጠው መሰረት የቴክኒክና ሙያ ስልጠና ስርዓቱ ወደ ደረጃ 8 ያደገ ሆኗል። በንጽጽር ለመረዳት እንዲያመች እስከ ደረጃ 5 ድረስ የነበረው እስከ አድቫንስድ ዲፕሎማ የሚለውን ሲያሜ ያዘ። አሁን ግን ደረጃ 6 የመጀመሪያ ዲግሪ እኩሌታ ይሆናል ማለት ነው። ደረጃ 7 የማስተርስ እኩሌታ ይሆናል። ደረጃ 8 የሶስተኛ ዲግሪ እኩሌታ ይሆናል ማለት ነው።
በዘንድሮው የበጀት ዓመት ከ600,000 በላይ ተማሪዎችን ለማሰልጠን የሚያግዙ በፌደራልና በክልሎች ከ28,000 በላይ አሰልጣኞችና ከ1,400 በላይ የማሰልጠኛ ማዕከላት መኖራቸውን ወይዘሮ ሙፈሪያት ካሚል አስታውሰዋል። ዶክተር አዳነ ደግሞ መንግስት የቴክኒክና ሙያ ማሰልጠኛ ማዕከላትን አቅም ለማሳደግ ከፍተኛ ኢንቨስትመንት ማድረጉን ጠቅሰው እንደዛም ሆኖ አሁንም በተቋማቱ መካከል የአቅም ልዩነት እንዳለ ገልጿል።
ገንዘብ ኢንቨስት ተደርጎባቸው ትልልቅ ማሽኖችን ያላቸው ተቋማት ይኖራሉ። በዛው ልክ ደግሞ የገጠር ተቋም ምንም በቃ ህንጻው ብቻ ተሰርቶ ወይም እዛውም ራሱ ህንጻ ማትለው ኮንክሪት ታገኝ ትችላለህ። ይህንንም አሁን ቅድም ካልኩ አንጻር መንግስትም ህዝብም እንደገና የግል ተቋማት ካምፓኒዎችም በአንድ ላይ ሆነው መልክ ማስያዝ ያለባቸው እኛውንን የሌለውን ካለው እየወሰድክ ማሟላት ትችላለና በከተማ ያሉት ትርፍ ማሽን ካላቸው ወደ ገጠሮቹ ማስተካከል አለብን።
ከዚህ በተጨማሪም ለእቅዱ መሳካት የመምህራንን አቅም በማሳደግ የቴክኒክና ሙያ ስልጠናን በብቃትና በጥራት እንዲሰጡ ማስቻል ይገባል ብለዋል ባለሙያው። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የተከበራችሁ አድማጮቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ዛሬ ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብሮን የቆየው ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።
Thank you.